ቶማስ የቤተክርስቲያናችን አስተዳዳሪ መምህራን ቤተክርስቲያን የተወደዳችሁ የልዑል እግዚአብሔር ቤተሰቦች ምእመናን ምእመናት ሁላችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን ልዑል ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንግዲህ ያለነው በወርሃ ጾም ነው። በዘወረደ ሳምንት ውስጥ እንገኛለን። ስለዚህ በዚህ የጾም ወራት መንፈሳዊ ምግባራት ስለሆኑ ስለ ጾም ስለ ጸሎት በተያያዥ እና የመሳሰሉትን አንስተን የምንማረው በዋናነት ጾምን መነሻ እናደርጋለን። ለዛሬ እንደ መግቢያም ይሆነን ስለ ጾም ምንነት እንማራለን። ያዝነውን አጥብቀን እንድንይዘው ጸጋ ክብር እንድናገኝበት ለማሳሰብ ነው። እንደገና ደግሞ ወቅቱንም ላነበበ ላስተዋለ ሌሎች ርዕሰ ጉዳዮችን አንስቶ ለመወያየት የሚመች ወቅት አይደለም። እንደ እውነቱ ለመናገር ዛሬ የተቀናጡ መልእክቶችና ትምህርቶችን ማስተላለፍ አይቻልም። አብልጦ መጾም አብልጦ መጸለይ እንደሚገባ የምናሳስብበት ወቅትና ጊዜ ከመሆኑ የተነሳ ይህንኑ አጽንኦት ሰጥቶ መነጋገር የበለጠ የተሻለ ስለሆነ ነው ይህን ርዕስ የምናረገው። እና ስለዚህ ጾምና ጸሎት ይሆናል አጠቃላይ ርዕሳችን። ስለ ጾም ስለ ጸሎት ከዚህ ቀደም ብዙ ስንማር ቆይተናል። መንፈሳዊ ስራ ምግባርና ህይወት ነውና ነገም እንማራለን። ከዚህም በኋላ ስንማረው እንኖራለን። የህይወት ተግባራት አንዱ ልዩ የሚያደርጋቸው ነገሮች ነገር መደጋገማቸው ነው። በቤተ ክርስቲያን ዝማሬው፣ ምስጋናው፣ ጸሎቱ፣ ቅዳሴው ትላንት ተብሏል አይባልም ማለት ነው። ጠዋት ብየዋለሁ፣ ማታ ብየዋለሁ፣ ደግሜዋለሁ፣ ጸሎት አድርሻለሁ አይባልም ማለት ነው። ስለዚህ ይሄ መቼም በስጋዊ ህይወት ቀደም ሲል በልቻለሁ እንደማይባል ማለት ነው። ትላንት ከትላንት ወዲያ ተኝቻለሁ አልተኛም ይባላል? ታጥቤያለሁ አልታጠብም አልናጻም? አርፌያለሁ ከእንግዲህ ወዲህ ረፍት አያስፈልገኝም አይባልም ማለት ነው። በህይወታችን አሁንም መልሰን መላልሰን እንደክማለን። አሁንም ረፍት ያስፈልገናል። በየጊዜው ሰውነታችን የሚታደሰው የሚያስፈልገውን በማግኘቱ ነው። በስጋ ህይወት ጤነኛ ሆነን መኖር የምንችለው ተኝተን ስንነሳ፣ ሲርበን በበላን፣ ሲጠማን በጠጣን ጊዜ ለሰውነታችን የሚያስፈልገውን ቆሞ ለመሄድ ለመኖር የሚያስፈልገውን መግቦቱን ሳናስታጉልበት ስናደርገው ነው። በመንፈሳዊ ህይወትም እንደዚህ ነው ክርስቲያኖች። ስለዚህ ጸሎት፣ ጾም፣ ይህንና የመሳሰሉ መንፈሳዊ ምግባራት ትላንት ሰጥቻለሁ አልሰጥም ማን መጸውት አይባልም። ምጽዋት ሲመጸውቱ መኖር፣ ስጦታ ሲሰጡ መኖር፣ ስግደትን ሲሰግዱ መኖር፣ ጸሎትን ሲጸልዩ፣ ጾምን ሲጾሙ መኖር ያስፈልጋል። ስለዚህ አንዱ በህይወት በመንፈሳዊ ህይወት የምናከናውናቸው ተግባራት ለየት የሚያደርጋቸው አንድ ጊዜ ፈጽሚያቸዋለሁ ደግሜ አልፈጽምም የማይባሉ መሆናቸው እና ስለዚህ የሚቆርበው እየቆረበ መኖር፣ በንስሐ ያለው በንስሐ ጸንቶ መኖር፣ በንስሐ ህይወት በምክረ ካህን በፈቃደ ካህን ጸንቶ መኖር ያስፈልገዋል። አንዱ ይሄ ነው። ከትምህርታችን በፊት እንደ መቅደም የምናደርገው የትምህርቱ መደጋገም ከዚህ ቀደም የሰማሁት የማውቀው ነው በሚል ቸልታ እንዳይኖረን እንዳንሰልፍበት ነው። ሁለተኛው አንድን ነገር አውቀዋለሁ በሚልም ቸል ማለት አይገባም። ይሄ ለአድማጭ ነው፣ ለሰሚ ነው። ስለማውቀው ብሎ ላለመስማት በርን ልቡናን መዝጋት አይገባም ማለት ነው። ለሚያስተምር ለሚመክርም ደግሞ ያውቁታል፣ ከዚህ ቀደምም ተናግሬዋለሁ በሚል ደግሞ መነገር ያለበትን መንፈሳዊ ነገር ከመናገር መቦዘን አይገባም። ይህን ሐዋርያው ቅዱስ ጳውሎስ ቅዱስ ጴጥሮስ በሚገባ ገልጾታል። ስለ እነዚህ ነገሮች ምንም እንኳ ብታውቁ ይላል። መንፈሳዊ ምግባራትን ዘርዝሮ ከተከሰ በኋላ ስለነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነትም ምንም ብትጸኑ የምታውቁትም ቢሆን እየፈጸማችሁት በዚያም ጸንታችሁ ያላችሁ ቢሆን ይህንን ነገር ከማሳሰብ ቸል ማለት እንደሚገባ አልቆጠርኩትም ይላል። ስለዚህ ብታውቁትም በሱም ብትጸኑ መልሼ ምን አረጋለሁ ማለት እነግራችኋለሁ ማለት ይሄ ደጋግሞ ስለመንገር የተጠቀሰ ኃይለ ቃል ስለሆነ በእውነቱ ማንበብም የሚገባ ነው። ሐዋርያው ቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። አሁን ያነበብኩላችሁ ምን ይላል? እንዲላ ስለነዚህ ነገሮች ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ስለነዚህ ነገሮች ምንም ብታውቁ ታውቃላችሁ ብሎ ተስፋ ያደርግባችኋል ማለት ነው አይደል? አነጋገሩ ምንም እንኳን ብታውቁ የምነግራችሁ አታውቁም ብዬ አይደለም ማለት ነው አያችሁ። ስለዚህ ስለነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ አታውቁም ብዬ አይደለም እየሰራችሁትም አይደለም ብዬ አይደለም እየፈጸማችሁት ነው ጸንታችሁበታል ደግሞም ታውቁታላችሁ። ነገር ግን አለና ኃላፊነቱ ሲወጣ ስለነዚህ ዘውትር እንዳሳስባችሁ ቸል አይደለም ታውቁታላችሁ እያደረጋችሁት ነው ብዬ ግን ቸል አይደለም ማለት። ስለዚህ ሁሉ ጊዜ ይሄንን ምን አደርጋለሁ ማለት እንግዲህ ለካህን ለሰባኪ ከዚህ ሌላ ምን ሙያ አለው ምን ስራ አለው ማለት ሁልጊዜ ማሳሰብ ሁልጊዜ እንስታገው ሁልጊዜ ወደ ስጋው ወደ ደም ወደ ቁርባን ወደ አዲስ ኪዳን መስዋዕት ቅረቡ ስጋው ደም ተቀበሉ ጾሙ ጸልዩ ነው እንጂ ሌላ ምን መልእክት አለ ማለት ከኃጢአት ተለይታችሁ እንስታገው መንፈሳዊ ስራ የሰራችሁ ጽኑ ከሚል የተለየ ሌላ መልእክት የለምና ስለዚህ እነዚህኑ ደጋግመን እናሳስባለን። ሌላው ደግሞ አንድ ነገር ስለ ማስተማር እና ያውቁታል ብሎ ወይም ተናገር ያለው ብሎ ቸል ማለት እንደማይገባ ሐዋርያው ቅዱስ ጳውሎስም በተመሳሳይ ሁኔታ እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ተናግሯል። ምን ይላል? በመጨረሻው ዘመን ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ አለ። ስለመናፍቃን ስለካህዲያን ነግሬያቸዋለሁ፣ ስለመስቀል ጠላቶች ነግሬያቸዋለሁ። አያችሁ በመጨረሻው ዘመን እንደውም ትንቢት አድርጎ ነው እኮ የሚናገረው መጪውን ጊዜ አውቆ ማለት ነው። በመጨረሻው ጊዜ ወራት ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና አለና ስለነዚህ ሰዎች ብዙ ጊዜ አልኳችሁ ብዙ ጊዜ ነግሬያችኋለሁ ብዙ ብያችኋለሁ ብዙ ጊዜ አልኳችሁ ይልና አሁን ደግሞ ያለቀስኩላችኋለሁ ይላል። አያችሁ ብዙ ጊዜ ነግሬያችኋለሁ ብዬ አልተው አሁን ደግሞ እንደውም አጽንቼ እንደውም መልሼ እያለቀስኩ እያዘንኩ እንዴት ከእንባ ጋር እንዴት እንደነገረን ብላችሁ ማስታወሻ አድርጋችሁ ከእንባ ጋራ በልቡናችሁ እንዲቀር ማለት ነው እያለቀስኩ ነው መነግራችሁ አለ ማለት ነው። ይሄ ሁሉ የሚያስረዳን ምንድን ነው? ደጋግሞ ማስተማር፣ ማሳሰብ፣ ማስጠንቀቅ የሚገባ እንደሆነ ለማሳየት ነው። ስለዚህ ማናችንም ቢሆን በቤተሰብም ስለ ልጆችም ቢሆን ያውቀዋል። እያወቀ ነው የሚያጠፋው፣ አውቃ ነው የምታጠፋው፣ ተነጋግረናል ከዚህ ቀደም ስንት ጊዜ እየተባለ ችላ ማለት ተገቢ አይደለም ማለት ሁልጊዜ መንገር እና ሰው ሲያጠፋ ካልወዘነ ካልታከተ በጎን ምክር የሚመክር ሰው መታከት አለበት ወይ እና ደጋግሞ መንገር ነው። ምን ለውጥ ያመጣል ልንል እንችላለን። ደጋግሞ መንገር አንዴ ሲነግሩት ካልሰማ ለጠቢብ ሰው አንድ ቃል ይበቃል ይላል አይደል መጽሐፍ። እና ደጋግሞ መንገር ጠላት ማፍራት ነው እንጂ ጸብ ነው እንጂ ምን ያመጣል ልንል እንችላለን። እኛ ሳንታክት ከጸሎት ጋር ደጋግመን ከነገርን እግዚአብሔር ስራውን ይሰራል። አንድ ቀን ተደጋግሞ ሲነገረው ሲዘለፍ ሲገሰጽ ያልሰማ ሰው ድንገት ይሰበራል ይላል ጠቢቡ ሰለሞን። ብዙ ጊዜ ሲነገራት ያልሰማት ብዙ ጊዜ ሲነገረው ያልሰማ አንገቱን ያደነደነ ማለት ነው። ድንገት ይሰበራል። ስለዚህ እለተ ኃይል አይታወቅም ማለት ነው። እግዚአብሔር ስራ የሚሰራበት እና ሰውን የሚለውጥበት ስለማይታወቅ ማለት ነው። እኛ ብለን 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 ያ ሰው ለመመለስ ጥቂት ሲቀረው ተስፋ ብንቆርጥ እለቱን አዘለለው ማለት ነው እንደው። ስለዚህ ሳይታክቱ መምከር መንገር ያስፈልጋል። እንግዲህ ይህን ያህል ካልን ይሄ ራሱ ቁም ነገር ነው። እስካሁን የተነጋገርነው ራሱ በአስተሳሰባችን በአመለካከታችን ላይ ለውጥ የሚያመጣ የሚመክር ከመምከር እንዳይወዝን የሚማርም ከመማር እንዳይወዝን እና ደጋግሞ ስለማስተማር ጌታችንም አስተምሮናል በእውነት እና ብዙ ከነሱም ጋራ ይላል ከሰማሪያ ሰዎች ጋራ እንዲያስተምራቸው ማለዱት ለመኑት ይላል። ከእነሱ ጋር ሁለት ቀን ያህል ቆየ። ከዚያ ተነስቶ ሄደ። መንገድ እያለፈ ነበር። የሰማሪያ ሰዎችን በሳምራዊቷ ሴት አማካኝነት እሷ ጠርታቸው ስትመጣ እሱ አስተማራቸው። መንገድ ሲያልፍ ደክሞት ከውሃ ጉድጓድ አጠገብ ተቀመጠ አይደል የሚለው። የዚያን ጊዜ ከሳምራዊቷ ሴት ጋር ተነጋገረ። እሷ ደግሞ ወገኖቿን ሁሉ ጠርታ መጣች። እሱ አስተማራቸው። እነሱም አመኑበት። ደጋግሞ እንዲያስተምራቸው ከእነሱ ጋር እንዲቆይ ለመኑት ማለዱት ይላል። ሁለት ቀን አስተማራቸው። መንገደኛ ሁለት ቀን አንድ ቦታ ይቆያል? ደጋግማቸው አስተምሩ ሲል ሁለት ቀን እነሱ ጋር ቆየ ይላል ትርጓሚያችን። መልሳችሁ መላልሳችሁ አስተምሩ ማለቱ ነው። ከሁለት ቀን በኋላ ደግሞ ተነስቶ ሄደ። በጣም ብዙ ቀንም ደግሞ አልቆየም። ለምንድነው ያልቆየው ይልና ደግሞ እንደገና በትርጓሜ እኒህ ሰዎች አስተምረን እያሉ እየለመኑት ነው እና ከሁለት ቀን በላይ ያልቆየው ሰዎች ደግሞ በፍቅር ሳስተው ሲይዙን ሲንከባከቡን እና አስተምሩን አስተምሩን ሲሉን ደግሞ ተመቸን፣ ለእኛም ተመችቶናል፣ ሰሚማ ካገኘን ብለን ደግሞ ብዙ የምንሰጠው አገልግሎት እያለ ወዲህ ወዲያ ማለት እያለብን ከአንድ ቦታ መቆየት የለብንም ብሎ ለሚያገለግሉ ሰዎች ምሳሌ ለመተው ሐዋርያት ዞሮ ማስተማር አለባቸው፣ ዓለምን ማድረስ አለባቸው። ተመልከቱ፣ ተመቸን ተብሎም አንድ ቦታ መቀመጥ የለም፣ አገልግሎቱ መዳረስ አለበት ይላል። አያቸው እና ደጋግሞ ስለማስተማር ግን ትርጓሚው መልሳችሁ መላልሳችሁ አስተምሩ ሲል ሁለት ቀን ከነሱ ጋር ቆየ ይላል። እና ይሄ ብቻ አይደለም፣ በእውነቱ በወንጌል ብዙ ከማስተማሩ የተነሳ ሐዋርያው ቅዱስ ጳውሎስ የዕብራውያን ሰዎችን ብዙ ከመማራችሁ የተነሳ መምህራን መሆን ይጠበቅባችሁ ነበር ይላል። እናንተ ግን ብዙ ተምራችሁ የተማራችሁትን ያህል ሳታውቁ ገና እንደ ሕፃን ልጅ አዲሱን ቀላሉን የመጀመሪያውን ትምህርት ትሻላችሁ፣ መምህራን መሆን ሲገባችሁ ብሎ ደግሞ ደጋግሞ ማስተማሩን እንዲህ አድርጎ ጠቅሶ ተናግሯል ቅዱስ ጳውሎስ። ይህን የመሰለ እጅግ በጣም ብዙ አለ። አሁን እኛ ትምህርታችን ርዕሳችን ምንድን ነው ብለናል? ጾም። ስለዚህ ጾምን ከመተንተን ስለ ጾም ምንነት ከመተንተን እንጀምራለን። ሁላችን እንደምናውቀው መጾም ማለት መታቀብ መከልከል ማለት ነው። ጾመ ማለት ተከለከለ ማለት ነው። ታቀበ ማለት ነው። እና ስለዚህ ጾም መታቀብ መከልከል ማለት ነው። በዋናነት በመንፈሳዊው ትርጉሙ በሚታይ በሚጨበጠው መልኩ ማለት ነው። ከሚበላ ከሚጠጣ ነገር መታቀብ መከልከል። በፍት መንፈሳዊ ላይ የጾም አንቀጽ አለ። በእንተ ጾም እሚል ማለት በፍትሐ ነገሥት ማለት ይሄ የሥርዓት መጽሐፋችን ነው እና ብዙ መንፈሳዊ ሥራዎችና ጉዳዮችና ቀኖናዎች አሉበት ፍት መንፈሳዊ። ስለዚህ በእንተ ጾም ብሎ ስለ ጾም ብሎ ራሱ ምዕራፍ ከፍቶ ማለት አንቀጽ ከፍቶ ስለ ጾም ያስተምራል። ስለዚህ ጾምን ሲተነጽን ጾምማ በታወቀ በተለየ ዕለት ጊዜ ሰዓት ከእህል ከውሃ መከልከል ናት። ሰው ከሚበላ ከሚጠጣ መታቀቡ ነው ጾም የሚባል ብለና ይተረጉምልናል ማለት ነው። ስለዚህ ጾም ምንድን ነው? ከሚበላ ከሚጠጣ መታቀብ። ከዛ ይሄ ደግሞ ይረቃል ማለት ይብራራል። አሁን ማለት ከሚበላ ከሚጠጣ መከልከል ነው ጾም አይደለም። ከዛ በኋላ ደግሞ መምህራነ ቤተክርስቲያን ሊቃውንት በደንብ አብራርተውታል። ጾምን አስፋፍተው ከተረጎሙት መካከለ አንዱ ቅዱስ ያሬድ ነው። ይጾም አይን ይላል። አይን ይጾም እና ይጾም ልሳን። ልሳን አንደበትም ምን ያድርግ ይላል? ይጾም። እዝነኒ ይጾም እምሰሚ አንተሱም በተፋቅ። ጆሮ ደግሞ በፍቅር ሆኖ በፍቅር ሆኖ ክፉ ከመስማት ምን ይበል ይላል? ይከልከል ይላል። ልብ በሉ አሁን በደንብ ሀተታውን ማየት ነው። ሰው ከእልከ ውሃ ሲከለከል በሆድ ላይ ማዕቀብ አደረገ ማለት ነው። ለምን ይመስላችኋል የሚበላ የሚጠጣ በጾም ወራት የተከለከለው? የመጀመሪያው ነገር ሆድን ከመብል ከመጠጥ ማዕቀብ፣ ሆድ ማዕከል ነው። ከራስ ፀጉር እስከ እግር ጥፍር ድረስ ኃይለ ስጋ የሚገኘው በበሉት በጠጡት ነውና ያን ሁሉ ግን የሚያሰራጭ በሆድ ወደ ሆድ የገባ ነው አይደለም። ሆድ ማዕከል ነው ማለት ነው። ማዕከሉን ይዞ ሆድን መብል መጠጥ ከነሱት ሌላው ሁሉ እኮ አብሮ ጾሟል። ሆድ ብቻ ነው የሚጾመው ሰው በጾሙ ማለት ሳይበላ ሲቀር ማለት ነው። አንደበትም ይጾማል። ተመልከቱ እና መጉረሱ መንከሱ ሁሉ ይቀራል ማለት ነው። ማላመጡ ይቀራል። እያንዳንዱ ህዋስ ስራው ይቀርበታል ማለት ነው። ከዚያ በኋላ በመብል በመጠጥ ሁሉም ህዋስ ኃይለ ስጋው እንዲደክም ይሆናል ማለት ነው። እና በዚህ ሰውነትን ለማድከም በሚል ብቻ እንዳንተረጉመው ጾምን ማለት ነው። የጾም ዓላማ ያ ብቻ አይደለም። ሰውነት የሚሻው ነው መብል መጠጥ ማለት ነው። ስለዚህ ከምንሻው ነገር በመከልከል እግዚአብሔርን ማክበራችን ነው። በአጭር አነጋገር ከፈቃዳችን የሰው ፈቃዱ ምንድን ነው? መብላት መጠጣት አይደለም? ከፈቃዳችን ለእግዚአብሔር እየሰዋን ነው ማለት ነው። መብላት እንወዳለን፣ ስለ እግዚአብሔር አንበላም። መጠጣት እንወዳለን፣ ስለ እግዚአብሔር ብለን ግን ለተወሰነ ጊዜ አንጠጣን። ስለዚህ ምን እያደረግን ነው? ለእግዚአብሔር ያለንን ፍቅር ለፈጣሪ ያለንን መገዛት እያሳየን ከምንሻው ነገር ለእግዚአብሔር በመክፈል መስዋዕት እያቀረብን። ሰው ለራሱ ደስ የሚለውን ነገር በገንዘቡ ልጠቀም ከማለት ይልቅ ሲሰጥ አይደለም እንዴ መስዋዕት ማቅረብ? ይህ አይደለም ነው። ነቢየ እግዚአብሔር ዳዊት ዘእምፈቃዴ እሰው ለከ ከፈቃዴ እሰዋልሃለሁ ይላል። ተመልከቱ። ዘንፈቃዴ እሰው ለከ ማለት ከፈቃዴ እሰው ያለሃል ከምወደውን ነገር ስላንተ በመተው ማለት ይህንን ሳልበላ ይህንን ሳልጠጣ ብዬ ስላንተ አንተ ስለመውደድ ተመልከቱ የምበላው መጠጣው እተዋለሁ። ይሄ ቀላል አነጋገር አይደለም። ስለዚህ የጾም ዓላማ ስንጾም እኔ እንኳን ብዙም አይርበኝ እኔ እንኳን ብዙም አይደክመኝ ብንል እንኳ ቅሉ መጾም ግን ያስፈልጋል። ቢያንስ አምሮታችንን ምን አድርገነዋል ማለት ከልክለነዋል። እየሻትን እየፈለግን ስንተወው ስለማን ብለን ነው የተው ነው? ስለ እግዚአብሔር ብለን ነው የተው ነው። እንደገና ደግሞ የጾምን ምንነት መተንተን በህሊና የሚመጣን ፈተና ውጊያ ለመመከት መልስ እናገኛለን። ክርስቲያኖች ለምሳሌ ጾም የምንጾመው ኃይለን ስጋን ለማድከም ሰውነትን ስጋን ለነፍስ ለማስገዛት ለእግዚአብሔር ለመገዛት ነው። ከክፉ ፍትወት ለመጠበቅ ራስን ለማሸነፍ ነው እየተባለ ትምህርት ይሰጠናል። ይህን ትምህርት ወስደን በምንጾምበት ወራት ጊዜ የበለጠ ፈተና ቢያየልብን ሰው ከሚማረው ከሚሰማው የበለጠ በህይወቱ የሚያጋጥመውን ያምናል አያምንም? ያምናል አይደለም እንዴ? ሀቁ እኮ ይሄ ነው። ከምንሰማው ስትጾም ሰውነት ይደክመ ሰውነት ከደከመ ለኃጢአት አትሸነፍም እየተባልን ስንማር ይህን እንሰማና እንደ ሀቁ ከሆነ ከስጋችን ኃይል በላይ ደግሞ የሰይጣን ፈተና ስላለ እውነታውን ትምህርቱን ሊከልስብን በጾም ወራት ሰይጣን አብልጦ ሊዋጋን ይችላል። እየጾምኩ ነው ስትጾሙ ራሳችሁን ትገዛላችሁ የሚባለው ውሸት ነው ማለት ነው? ያሰኛል አያሰኝም? በራሳችን ስንፈተን እና እንዲህ አርጎ መንፈሳዊውን ትምህርት ሰይጣን እየተዋጋ ሊከልስብን ስተት ነው ውሸት ነው ሊያሰኝ ይሞክራል ማለት ነው። ስለዚህ አሁን በትምህርታችን የምንጾመው ኃይለ ስጋን ለማድከም ብቻ አይደለም። ያደክማል አያደክምም? ያደክማል፣ ግን ለዚያ ብቻ አይደለም። ተመልከቱ፣ ኃይለ ስጋ ደክሞ ባናገኝም በእኛ ዘንድ ማለት ነው ከፈቃዳችን ለእግዚአብሔር መስዋዕት ማቅረብ ስለሆነም ጭምር መጾም አለብን። የመጀመሪያው ነጥብ መታዘዝ ነው። እግዚአብሔር አዟል። እኛም እንደምናስበው ቢሆንም ባይሆንም እግዚአብሔር ስላዘዘ መጾም አለብኝ ብሎ መጾም ያስፈልጋል ማለት ነው። ተመልከቱ እና እንዲህ አድርጎ ቁም ነገሩን መረዳት ያስፈልጋል። እውነት ነው፣ በጾም ኃይለ ስጋ ይደክማል። ይሁን እንጂ ከዚያ በላይ ደግሞ ሰይጣን ስለሚፈትን ያልበሉ ያልጠጡ ሰዎችን ይፈትናል። የሰይጣን ውጊያ መልኩን እየቀያየረ ስለሆነ ማለት ነው ጾምን ለማቃለል ለመንቀፍ ሲል የሚጾሙ ሰዎችን በሌለ ጉልበትና ኃይላቸው ለኃጢአት እንዲሸነፉ ያደርጋቸዋል። እንደዚያ እያደረገ የበለጠ ፈተና እንዳያመጣና በህሊናችን እንዳይዋጋን እንዳያደክመን ጥንቃቄ ማድረግ ያስፈልጋል። ምንም ቢሆን ምን መጾም ትእዛዘ እግዚአብሔር ነው ብሎ መጾም ያስፈልጋል ማለት ነው። ስለዚህ በመጾም ኃይለ ስጋ ይደክማል። በመጾማችን ከፈቃዳችን ለእግዚአብሔር ምን እናደርጋለን? እንሰዋለን። ደግሞ የጾመ ሰው ለራሴ ያለው ይተርፈዋል። ተመልከቱ ማለት ቁርስ የተወ ሰው ቁርስ፣ ምሳ፣ እራት የሚበላ ሰው ማለት ነው። ቁርሱን ከተወ ለምሳው ለእራቱ ላድርገው ካላለ በስተቀር ካልሰሰተ በስተቀር የተውኩትማ የወጣው እንደወጣ ይቆጠር ካለ ይተርፋል አይተርፍም? ይተርፋል። ስለዚህ ያን በጅቶ ያን መድቦ ደግሞ ለምጽዋት የሚያካፍለው ይኖረዋል ማለት ነው። ተርፎት ባይሰጥ እንኳ ከራሱ ቀንሶ ይሰጣል ማለት ነው። በሌላ አነጋገር እኔ እንኳ ከኔ ተርፎ የምሰጠው የለኝም ያለ ሰው ከራሱ ሲቀንስ ግን የሚሰጠው ይኖረዋል ማለት ነው። በሌላ አነጋገር ይሄ መቼም መታደል ነው፣ ለዚህ ጸጋና ክብር መብቃት። ሌላው አንድ ነጥብ መርሳት የለብንም። ምንድን ነው እሱ? ስንጾም እንደምናስበው በስጋችን ላይ ውጤት ባናይ ማለት ምን ማለት ነው? ይሄ ስጋችን ባይደክምልን አንድ የሚዋጋን የሚፈታተነን የሚታገለን ኃጢአት ቢኖርና ማለት ነው። ያንን ግን ስጾም ይሻለኛል ብለን አስበን ስንጾም ባይሻለን ትምህርት መውሰድ አለብን። ምንድን ነው ትምህርቱ? ሰይጣን የሚፈታተነን ከሆነ እኛ እንጾም እንጸልይ እንስገድ ብቻ በማለት ድል እንነሳው አንችልም። መራብ ብቻውን ኃይል አይሰጠንም። የእግዚአብሔር ረድኤት የመንፈስ ቅዱስ እገዛ ነው ሰይጣንን ድል እንድንነሳው የሚያደርገን። ስለዚህ ጾሞ ጸልዮ ሰይጣንን ድል ያደረገ ሰው ደግሞ ሳያስበው በመጾሜ በመጸለይ በመስገዴ ወደሚል ደግሞ ሌላ ኃጢአት ይተላለፋል እና ሌላውንም ሰው አትጾምም እንዲህ አንተ አንቺ አትጾምም እንዲህ እኮ የማይጾሙ ናቸው እንዲህ የሚሆኑ ወደ ማለት ደግሞ ይሄዳል። እንዲህ እንዳይል እየጾመ ውጤት ሳያመጣ ያየዋል። ለምንድን ነው? ሁልጊዜ የእግዚአብሔርን አጋዥነት ጥግ እንድናደርግ ነው። አያችሁ፣ እየጸለዩ እንኳ የሚፈተኑ አሉ፣ እየጾሙ የሚፈተኑ፣ እያገለገሉ የሚፈተኑ አሉ። ተመልከቱ፣ እኛ በምንሰራው ስራ ብቻውን ክፉ መንፈስን የሚዋጋንን የሚታገለንን ድል ነስተን ልናባረረው አንችልም። ለዚያ ነው በመጽሐፍ እንግዲህ የእግዚአብሔር አጋዥነት ቀላል እንዳይመስለን ረድኤተ እግዚአብሔርን አጋዥ በማድረግ እላ በማለት አባቶቻችን ሲጽፉ ስመ እግዚአብሔርን ጠርተው ስመ ስላሴን ጠርተው በአብ ስም አምኚ አብን ወላድ ብዬ በወልድ ስም አምኚ ወልድን ተወላድ ብዬ በመንፈስ ቅዱስ ስም አምኚ መንፈስ ቅዱስን ሰራጼ ብዬ ምንም ላጠይቆታ አካላት በስም በግብር በአካል ሶስት ብል በህልውና በባህሪ በአገዛዝ በስልጣን ይህንና በመሳሰለው ሁሉ አንድ አምላክ ብዬ በማመን ይህንን እጀምራለሁ። ይጽፉም እንደሆነ መጽሐፍ፣ ይመክሩም እንደሆነ መምከር፣ ያስተምሩም እንደሆነ ማስተማር። ስራው ማንኛውም ስራ መንፈሳዊውንም ስጋዊውንም ከኃጢአት ውጭ ሆነውን እንዲህ አድርገው ይጀምራል። ከዛ ማብራሪያ ያለ እግዚአብሔር አጋዥነት አልተፈጸምምና እግዚአብሔር ካረዳ ምንም ስራ ተሰርታ አታልቅ። ምንም ስራ። ስለዚህ እኛ ለሰው መጀመር ተሰጥቶታል እና መጀመር የሰው ነው፣ መፈጸም ግን የእግዚአብሔር ነው። ወጤንሰ ማበሰ መጀመር ከሰው ከሰውም ነው የሚጠበቀው። የሰው ልጅ ፈቃዱን የሚያሳውቅበት አንድን ነገር እንደመረጠ ማለት ነው። መንፈሳዊ ነገር ኃጢአትን ትቶ ጽድቅን እንደፈለገ የሚያሳየው ኃጢአትን ለመተው መጀመር አለበት። መተውን የሚያስፈጽመው እግዚአብሔር ነው፣ ግን ለመተው መጀመር አለበት። የሰው ልጅ ኃጢአቱን ለመተው ፈቃድ እንዳለው ለእግዚአብሔር ማሳወቅ አለበት ማለት ነው። በመጀመሩ ይህን ያሳውቃል፣ እግዚአብሔር ያስፈጽመዋል ማለት ነው። ስለዚህ ማንኛውም ስራ ስንሰራ እግዚአብሔርን ማስፈቀድ አለብን እና ደጋግ አባቶቻችን ስለ እመቤታችን ድርሰት ደርሰው ጽሑፍ ጽፈው ምስጋና አዘጋጅተው መፈጸም ሲሳናቸው ምን ነው ድርሰቴን አልወደድሽው አልተቀበልሽውም እያሉ እመቤታችንን በሱባኤ ይጠይቃሉ። መውደዱን ወድጀዋለሁ ግን መቼ አስፈቀድከኝ እያለች እመቤታችን ከዚያ በኋላ እንዲጾሙበት አያችሁ፣ ጽሑፉን መንፈሳዊውን ድርሰት ግጥሙን ቅኔውን ተመልከቱ፣ ዜማውን እንዲጾሙበት እንዲጸልዩበት ስታደርጋቸው ከዚያ በኋላ ጾመው ጸልየው ለምነው አስፈቅደው ደግሞ ይፈጽምበት ማለት ነው። እና ስዕል ሲስሉ ከስግደት ጋር ከእንባ ጋር ከጾም ጋር ያደረጉ እና ገቢረ ተአምራት ሲከናወንበት የምናያቸው ስዕላት እንዲሁ በዋዛ የተገኙ አይደሉም። ከእንባ ከደም ጋር የተዘጋጁ ናቸው እና ቀላል አይደለም። በጾም በጸሎት እግዚአብሔርን በመለመን በማስፈቀድ ረድኤት በመለመን ከእግዚአብሔር በእግዚአብሔር አጋዥነት ተሰርተው የተፈጸሙ ናቸው። እኛም ትንሽም ትልቅ የምንለው ጉዳይ ማንኛውም ጉዳይ ለመስራት ስናቅድ እግዚአብሔርን አጋዥ አድርገን መጀመር አለብን። እንደዚያ መጾም መጸለይ ወሳኝ ነገር ነው የሚለው እንድናገር አርዮስን ነግሮ መክሮ ገስጾ አልመለስ ሲል አጉዞ ለመለየት አባቶቻችን መጀመሪያ ስራ ያደረጉት ጾም ነው። ተሰብስበው ከአርዮስ ጋር ወደ ክርክር አልሄዱም። ይሄ ጉንጭ አልፋ ጭቅጭቅ ክርክር እንደሚሆን ያውቃሉ። እነሱ አንድ ሀሳብ አንድ ልብ እንዲሆኑ ያደረጋቸው ጾም ጸሎት መንፈሰ እግዚአብሔር አንድ አደረጋቸው። ከዚያ በአንድ ሀሳብ ተስማምተው ስለ አንዲት ሃይማኖት ገልጠው ነግረው አልሰማ ያላቸውን አውግዘው እግዚአብሔር ከነሱ ጋር ነበርና ማለት ለይተውታል። ስለዚህ ሰው አንድ እንዲሆን በልቡም ማለት ነው በአንድ ሀሳብ እንዲጸና ባለጋራ ሊሸነፍ የሚችል እንዲህ በጾም በጸሎት አንድ ልብ በመያዝ ነው ማለት ነው። ቀላል ነገር አይደለም እና ይህን መውሰድ ያስፈልጋል። አምላካችን ሐዋርያትን በደንብ አሳስቧቸዋል። እኔ ግንድ ነኝ፣ እናንተሳ ቅርንጫፎች ናቸው። ቅርንጫፍ ከግንዱ ከተለየ ያፈራል አያፈራም? ስለዚህ ሌላ ቅርንጫፍ እኮ ሌላ ግብር የለውም፣ ማፍራት ነው አይደለም? ሌላ ምን ግብር አለው? ማፍራት ነው። ግን ይሄ ስራው የተባለ የቅርንጫፍ ዋና ተግባሩን እንኳ ከግንድ ከተለየ ሊያደርገው አይችልም ማለት ነው። ስለዚህ እናንተም ከኔ ከተለያችሁ የኔ አጋዥነት የኔ ረድኤት ከሌላችሁ ምንም ምን ልትሰሩ ልታከናውኑ ልትፈጽሙ አትችሉም። እንዲህ አድርጎ ቁርጥ ባለ ቃል ለሐዋርያት ነግሯቸዋል። ስለዚህ እንደው በዚህ ጊዜ እዚህ ቦታ ይሄዳለሁ ይህን እሰራለሁ የሚል ሰው እግዚአብሔር ቢፈቅድ እሱ ቢያግዘኝ ቢጨመርበት ብሎ አምኖ እንደገና ለምኖ እግዚአብሔርን አስፈቅዶ ቢያደርገው ይሰምርለታል፣ ይከናወንለታል። በሕይወታችን ብዙ ጉዳዮች አሉ። ውለን ባደርን ቁጥር የምናቅዳቸው ማለት ነው። በጣም ብዙ ፕሮጀክቶች ባይምሯችን ይመላለሳል። እነዛን ሁሉ ምን ማድረግ ያስፈልጋል ማለት ነው። አዎ አግብቼ ወልጄ ቤት ሰርቼ ነግጄ አትርፌ የሚል ሰው ተምሬ የሚል ሰው መጠየቅ አለበት ማለት ነው። ስጋው መንፈሳ ንሳገብጭ ቀርብ እሚልሰው ጋር መጠይቅ አለበት ማለት እያንዳንዱ አንቀሳቃሴ እግዚአብሔርን ጠይቆ በሷ አጋዥነት ተማምኖ ማከናወን ያስፈልጋል። ስለዚህ አሁን ወደ ነጥባችን ስንመጣ እየጾምን በጾም ይህ ይገኛል ተብሎ ቃል ተገብቷልን ተስፋ ተሰጥቷል ሳለ በመጽሐፍ ቅዱስ አይደለም እንዴ? አዎ ጾማችሁ ጸልያችሁ ለምኑ አደርግላችኋለሁ ብሎ ሳለ እግዚአብሔር ጾመን ለምነ ነው ካልሆነልን ተመልከቱ እየጾምን እየሰገድን ከእግዚአብሔር እንደምንሻው ያላገኘን እንደሆነ በጾማችን በጸሎታችን ብቻ እንዳንልን ልባችን በሱ መተማመንን እንዲማር እያደረገን ትግስት ያስተማረን እንደሆነ መገንዘብ ያስፈልጋል የሚለውን ለማምጣት ነው። እና ስለዚህ ጾም ምንድነው? ጾም ከልካውሃ መከልከል ነው። ከልካውሃ ሲከለከል ሆድ ብቻ ነው የሚከለከል እንዳንል ሆድ ማእከል ስለሆነ ነው። እንደገና ደግሞ ጾመን በሌላ አንቀጽ የተረጎመልን ቅዱስ ያሬድ ነው ብለናል። አይን ይጾም እንደገና ደግሞ አንደበት ልሳንም ይጾም ጆሮም ደግሞ በፍቅሩ ሆኖ ክፉ ከመስማት ይከልከል በማለት ሆድ መብል ነው የሚቀበለው አይደለም ያንን እንግዲህ አብኩቶ ለውሶ እንደሚሆን አድርጎ ደግሞ ለዋሳት አንጥሮ ማቀበል ነው ስራው ማለት እና ሆድ የሚሻው ምግብ ነው ሆድ ሌላ ነገር ጠይቆ ነው ከመብል ከመጠጥ ሁሉም ዋስ እኮ ግብር አለው ስራ አለው የሚሻው ነገር አለ አይን ግብሩ ምንድነው? ማየት አይደለም? ስለዚህ አይን የሚታይ ነገር ይፈልጋል። የሆድ ግብሩ ምግብ አሽቶ አብስሎ ለሰውነት ማቀበል ነው። እሱን ነው የሚፈልገው። አይን ደግሞ ረቂቅ ስለሆነ እንዳይታታብን ማለት ነው። ለአይን ምግቡ ማየት ነው። የሚታይ ነገር ነው። ሌላ ነገር እንዳይመስል። ጆሮ ሌላ ግብር አለው? መስማት አይደለም? አዎ። ስለዚህ ለጆሮ ምግቡ ደግሞ የሚሰማ ነገር ነው ማለት እግርም ሁሰት ነው አንሳሶ ይባላል ወዲ ወዲያ ማለት መንቀሳቀስ መላወስ ማለት እና እጅም ደግሞ ገሲስ ይባላል እጅም የሚሰራው ሚነካው ይሻል ማለት ስለዚህ አሁን እንደ ሆድ ሆድን መብል መጠጥ ከከለከል ነው አይን ምን መከልከል አለበት ጾም ከሆነ ማለት ነው አያችሁ ከሚታይ ነገር መቆጠብ ያስፈልጋል። እንደ ልብ ሳን መርጥ ሳን ሁሉን አግበስብሰን እናይ ከነበረ እስቲ አይኔ ይቆጠር የግዱን ብቻ ላይ የግዱን ማለት መቼም ስራ የሚሰራ ሰው መስሪያ ቤት ይገባል አይደለም? አዎ የሚነበበውን የሚያየውን ያገላብጣል ያን ነገር አንደበትም ደግሞ የግዱን ብቻ ልናገር ትርፉን ላስቀርበት ማለት ያስፈልጋል። ባንደበት ስራውታ ላይ ምንነጋገር ምንወያየው አለ ሳንነጋገር መቼም በአርም መውለን አናድርም ማለት ነው የግዱን ንግግር ያስፈልጋል ስለዚህ የግዱ ትርፍ ይቅርብኝ እንደገና እስቲላግኛቸው ልጫወት የሚባለው ደግሞ ይከራል ማለት ወሬው ሀሜቱ ይከራል ማለት አይደል እንኳንም አይጠቅመው የሚጠቅመው ቢሆን አዝተን ምናረገው እሱስ ይከራል በፈቃዳችን የግድ ያልሆነው እየቀነሱበት ማለት ከዚያ በኋላ አለው ያለመድ ነው ምን የደበት ቦታ ካለ አህል ጾም ነው ወራህ ጾም ነው ቆጠብልበት እግርም ምሱን አጣ ማለት ነው አይደል አዎ ስለዚህ ህዋሳት ሁሉ እንዲህ ይቀነስባቸዋል በወራህ ጾም ማለት ለዚያ ነው እኮ በዚህ ምስጢር እኮ ነው በትዳርም ቢሆን ለጸሎት ሲሆን ተስማምቶ በባለ ትዳር እንኳን መኝታ ምን ላይ ብለው ፈቅደው የሚያደርጉት እኮ ፈቃድን መንሳት እኮ ስለሆነ ነው ሌላ እኮ አይደለም ክርስቲያኖች እና ቅዱስ ያሬድ ተረጎመልን አይደለም መሰረታዊውን አንስቶ ይጾም አይን ይጾም ልሳን አይን ይጾም አንደበትም ይጾም እዝንን ይጾም እንሰማያ ይጾም ተመልካቱ ክፉ ከመስማት ጆሮም ይከልከል ሶስቱን ዘረዘረልን ከዛ የእጅና የእግር ጨመርንበት አይደለም አዎ ስለዚህ ገና ይጨመራል ማለት ነው እንዴ አድርጉ ህዋሳት በሙሉ መጾም አለባቸው ማለት ባጭሩ ከሚሹት ከሚፈልጉት ነገር መከልከል አለባቸው የሚለውን እንድንገነዘብ ነው ክርስቲያኖች ስለዚህ ጾም ምንድነው ያለን እንደሆነ ሰውነት ከሚሻው ነገር መጥኖ ቀንሶ ሰዓት አይቶ መስጠት ማለት ነው ለሰውነት የሚያስፈልገው ነው። መብል መጠጥ ብቻ አይደለም ማለት ነው። አሁን በትምህርታችን መሰረት መብል መጠጡ መደቡ ነው። እንደውም የሚገርማችሁ ነገር ወጊዜ ትዛዝ ይሄን ደግሞ መሰረት አይነት እንዳነረሳ በሃይማኖት ክርስቲያኖች ትዛዝ ሲታዘዙ ይሄን አልችለውም የማይሉት የመጨረሻው ትንሽ ነገር ነው የሚታዘዙት። የመጨረሻው ምን ትንሽ አሁን ለምሳሌ ምጽዋትን እንወሰድ። በምጽዋት ቀዝቃዛዋ ነው መቼም ሰው ማጣው ማለት አንዱ በመክንያት በስደትም ይሁን በፍልሰት በምንም ምክንያት ተመልከቱ ለጊዜውም ቢሆን ውሃ ያጣ ይሆናል ከቦታው ካልተገኘ ሰው አይደለም ውሃ ሊቸግር ይችላል። ስለዚህ ቀዝቃዛ ውሃ ጠምቶኝ ነው ደግሞኝ ነው ካለ መንገደኛው ውሃ ማቀበል ቀዝቃዛ ውሃ ማቀበል ይሄ መጨረሻው ትንሹ አይደለም ሰው ሊሰጠው የሚችለው ነገር ተመልከቱ። እና መቼም ዘመንህ እየተለወጠ ስለመጣ ውሃ ደረጃ ወጥቶለት ዋጋ የሚመዘንለት የሆነ አሁን ዛሬማ ለውሃስ ዋጋ የሚወጣለት ምን አለ ሊባል ይችላል እንደዚህ አይደለም። ይሁን እንጂ በድካም ብቻ በቃ ከጉድጓድም ከወንዝም ጠልፈው ቀርተው የሚያጠጡት ከቤት እስካኖሩ ጊዜ ድረስ ተጨማሪ ለጠላ ለጠጅ ሌላ ነገር ቀይጡኝ የማይል ተጨማሪ ድካም ድከሙ የማይል ውሃ ያን ቀዝቃዛ ውሃ ስጡ አለ። ይሄ ማለት ትርጓሜውም ራሱ አስቀምጠልናል። ለሰው የሚቻለው የለኝም እንዳንል ከትንሹ ነው ምጽዋት ያስጀመረን ትዕዛዝ ያደረገው እንጂ እኮ ሰው ምጽዋት የት ድረስ እንደሚሄድ እናውቃለን። ክርስቲያኖች ራስን መስጠት ድረስ ነው ቢሆን እንደና ባመርቲያኖስ ያሉ እኮ አድርገውታል። ራሳቸው በቃ ንብረታቸውን ሰጡ ሸጠው ለውጠው እንኳን በቅርብ ያለ በሩቅ ያለ ሁሉ ሰምቶ እንደውም እሱማ የሚሰጠው አብዝቶ ነው እንዲህ ነው ሲባል ያላቸውንም ሁሉ ለትራንስፖርት ለስንቅ ማድረገው ተጠቅመው ያላቸው ነገር ጠቦትም ፍየልም ሸጦ የመጣ አለ ከዚህ በላይ አገኛለሁ ብሎ ማለት ታዲያ እሱ ጨርሷል። አንድ ጊዜ መቼም እያነሳ አፍሶ ቢሰጥ ሰው ምን ያህል ስንት ዘመን ይሰጣል? ሰጥቶ ጨርሷል እንዴ? ስጠን እንጂ ጨረስኩኝ። እኛ አንተ ትሰጣለህ ብለን ይህን ሁሉ ደክመን ይህን ሁሉ ዋጋ አውጥተን አሉት ማለት ነው። እንግዲያውስ ምን አደርጋለሁ የለኝም፣ ዋጋ ካወጣሁላችሁ ሽጡኝና ተካፈሉ አላቸው። አያችሁ እና አልቦሙ ምህረት የሚላለ እና ሸጠው ተካፈሉ። በእውነት እሱስ እግዚአብሔር ከእሱ ጋር ስለነበረ በተአምራት ደግሞ ከገዢዎቹም ነፃ ወጣ ማለት ነው። የገዢዎቹን በሽተኛ ድዊ ፈውሶ ማለት ነው። አያችሁ እንጂ እንዲህ አድርገው ሸጠው ምጽዋት እዚህ ድረስ ይሄዳል ማለት ነው። በቀዝቃዛው ይጀመራል። ትዕዛዙ ምንድን ነው? መቼም ራሳችሁን ሽጡ ለውጡ ተብለን ታዘናል? እነዚህ እንዲህ አልታዘዝንም። የታዘዝነው ከትንሽ ነው፣ ከቀዝቃዛ ውሃ። ከዚህ የምንማረው ያነሳነውን የጠቀስነውን መሰረት አይነት ነው። እግዚአብሔር ሲያዘን ትዕዛዛቱን እኛ እነሱም ከበዱን እንዳንል ያዘዘንማ እንደው ጥቂት ጥቂቱን ነው፣ ቀላል ቀላሉን ነው፣ የመጨረሻ ትንሽ ትንሹን ነው እግዚአብሔር ያዘዘን። ተመልከቱ። ከዚህ አሁን እንግዲህ ጾም ማለት ከልከውሃ ነው። እንደውስ ከባዱ ትዕዛዝ ካቅም በላይ የሆነ ምግብ አምጥቶ ይህን በልታችሁ ጨርሱ ቢባል ነበር ከባዱ። ጨዋታ አለ የለም? እንዲህ ያለ ጨዋታ ውሃ እየቀዱ ይህን ትጨርሳለህ፣ ምግብ እያመጡ ይህን ትጨርሳለህ እየተባለ እስኪፈነዱ ድረስ ጨዋታ እኮ አለ። እሱ ነበር ከባድ። ጾሙማ ለሌለውም ላለውም ያለው ቢተው የሌለው ደግሞ አንድ ፊቱን ትቶታል። ጾሙ እኮ ከባድ አልነበረም እንደሆነቱ ከሆነ ይህም ብሉ ግን ቢባል ኖሮ ኬት አምጥቼ ይባላል። ያለውንም ደግሞ በዚህ ላይ ደግሞ መጨመር አልችልም ይባላል። አያችሁ ጾሙ ግን ቀላል ነው። ጾሙም ደግሞ እንዳይከብድ ሰዓት ተመጥኖለት ጊዜ ተመጥኖለት ተወስኗል። ትንሹን ትዕዛዝ ነው። ታዲያ ይሄ የጾም ትዕዛዝ ከፍ ሲል ምን ይሆናል? ተመልከቱ። ጾሙ ምን ይሆነ? ከፈሲ እየጨመረ ሲመጣ ምናኔ ይሆናል? ከፈሲ ሙሉ ለሙሉ ምን ይሆነ? ምናኔ ይሆናል። በቃ በሰዓት የተገደበውን ሰዓት ላፊ ያደረጉ ማለት ከእህል ከውሃ የተባለውን ደግሞ ሌላ ሌላውን ሁሉ ባለባበስም ባረማመድም ባነጋገርም ሁሉም በመቀነስ በመተው ይሆንና ከፍ ሲል ምናኔ ይሆናል። በቃ ጨርስ መልሎ ዓለም ይሆናል ጾም። አያችሁ እንዴት ከፍ እንዳለ? አሁን ምናኔ ከባድ ነው አይደለም? ግን ሚስጥሩ ጾም ነው፣ ሌላ አይደለም። ምናኔ የሚያሻውን የሚያስፈልገውን ነገር መተው ሌላ አይደለም። ስለዚህ እግዚአብሔር ጾሙ ሲለን ትንሹ ትእዛዝ ነው እንጂ ከባዱ አይደለም። መጾቱ ሲለንም ስጡ ሲለንም ከትንሹ ከቀዝቃዛ አስጀምሮ ከባዱ አይደለም እሱ ማለት ነው። እና ጸሎትን ብትሆን የጸሎት ትእዛዝ ምንድን ነው? የመጨረሻ ትንሽ እንድትጸልይ አስተምረን ብለው ወደው ፈቅደው ለጠየቁት እንኳ ጨምሮ 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 እኛ እንደምንጸልየው ዛሬ በመዝገበ ጸሎት እንዳለው ነው እንዴ ጸሎት የሰጣቸው አምላካችን? አይደለም። ምንድን የሰጣቸው? አቡነ ዘበሰማያት ደቂቃ ማትፈጅ ለቋሚ ለለጓሚ የምትሆን አይደለም። ይህ ጸሎት የመጨረሻ ይሄ። አሁን አንድ ሰው ምንም ምን አላውቅም ምን ብዬ ልጸልይ ብሎ ቢመጣ የምናዘው ነገር ውዳሴ ማርያም፣ ውዳሴ አምላክን፣ አርጋኖን፣ መዝሙረ ዳዊትን እያልን አይደለም የምናዘው። አቡነ ዘበሰማያት ታውቃለህ፣ እሱ አንድ መድመ ጀመር አይደለም። ከዚያ ጀመር ከዛ በሰላመ ገብርኤልን አይደለም። ከዛ ጸሎተ ሃይማኖትን የዘወትር ጸሎት ሰላም ለኪ፣ ከዛ ውዳሴ ማርያም፣ እንዲህ ያለ ጸሎት ይጨመራል። ሰዓታቱም አሌት ሁሉ አለ። ለቻለ ደግሞ እዛ በሚስጥር ባህር እየዋኘ ደግሞ ጸሎቱን ያሰፋል ማለት ነው። ግን ጸሎት ሲታዘዝ አያችሁ በወንጌል እንዴት አጭር እና ትንሽ መጠነኛ ጸሎት። ይህንማ አልችልም የማሰኝ ማንበብ መጽሐፍ ባይችል ሰው ከሰው እየጠየቀ በቃሉ እየቀጸለ ሰምቶ የሚይዘው ጸሎት ማለት ነው። ይሄ ነው ጸሎት ይሰጣል። ስለዚህ እግዚአብሔር ሁልጊዜ ትእዛዝ ሲያዘን ከአቅሜ በላይ ነው ልንል በማንችልበት ደረጃ ነው ያዘዘን። ከዚያ በኋላ እንግዲህ አሁን ቤተክርስቲያናችን 2000 ዘመን በክርስትና ዓለም ስትቆይ እንዴት ባለጸጋ እንደሆነች ነው የምናየው። የጸሎቱ ብዛት አይደለ? የቅዳሴ ሰዓታት ማህሌቱ ነገር እየደረጀን እየሰፋን እየበለጸግን መምጣታችን በጸጋ ላይ ጸጋ እንዴት እንደተጨመረልን የሚያሳይ ነው ማለት ነው። ይህ እንድንገነዘብ ያስፈልጋል። እና ስለዚህ እግዚአብሔር አምላካችን እንድንጾም ትእዛዝ አዞናል። ጾም ማለት እንግዲህ ይህ ነው። የጾም ፍቺ የጾም ሀተታው ትርጓሜው ይሄ ነው ማለት ሰውነትን ከሚሻው መቀነስ መክፈል እና ለእግዚአብሔር መገዛት ነው ማለት ነው። ይሄን ከልባችን ማኖር አለብን። ሌላው ጸሎትን ሲተነትኑ ሊቃውንት ያስቀመጡት በሃይማኖተ አበው የሰፈረ ኃይለ ቃል በትርጓሜ የምናገኘው ኃይለ ቃል ጾም የጸሎት ምንድን ናት? እናት ናት። እማ ለጸሎት የጸሎት ምንድን ናት? እናት ናት። እናት ጾም ናት። ወእህታ ለአርምሞ የጸጥታ እህት ናት። ወነቀ አለ አንበ የእንባ ደግሞ ምንድን ናት? ምንጭ ናት። እና ከዚያ ለስንቱ አዛምዳት አለው ስንቱንስ እጠቅስላት አለው በሚል በመጠቅለል በአጭሩ ደግሞ ወጥንተ ኩሉ ገድል ሰናይት። ይሄ በአጭሩ የተቀመጠ የመልካም ገድል መጀመሪያ ናት። መልካም ገድል ለተባለ ለመልካም ስራ ማለት ነው። ለመልካም ስራ ሁሉ መጀመሪያ ምንድን ናት? ጾም ናት። መሰረት ናት ማለት ነው። ሌላ እኮ አይደለም። በአጭሩ ጾም ምንድን ናት? በመንፈሳዊ ህይወት ለክርስቲያኖች መሰረት ናት። ለክርስቲያናዊ ህይወት መሰረት ናት ጾም። ስለዚህ የጸሎት እናት፣ የዝምታ እህት፣ የእንባ ምንጭ። እንባ ማለት ጸጋ ለሆነ እንባ ነው። እና ይሄን እንዲያለውን መንፈሳዊ እንባየ ደማረቄ ይሉታ አባቶቻችን እና ትልቅ ጸጋ ነው መንፈሳዊ ነገር ያሰሙ በተዘክሮ አይን ንባ ሲሞላ ሳስቡት ንባ እንደ ኩስኩስ ውሃ ሲፈስ ማለት እና እንዲያለው ቀላል ነገር አለ የመንፈስ ቅዱስ ማደሪያ ከመሆን የተነሳ የሚመነጨ ፀሐይ ሲነካው እርጥብ ልብስ ውሃ ያወጣል አይደል ያተናል ማለት እንደዚያ ለመልበስ ዝግጁ ይሆናል በፀሐይ እንደዚያ በመንፈስ ቅዱስ ማደሪያነት ሰውነት ሲጎበኝ ማለት ነው እና እሳት ሲዋሃደው ሰውነት የሚያወጣው የሚያፈላው ውሃ እንባ ይሄ ጸጋ ነው እና ደግሞ የዚህ ተቃራኒ የሆነ የብስጭት ደግሞ የቁጣ እንባ አለ ተመልከቱ የጸጋ እንባ ምንም ቢሹት የማይገኝ ትልቁ ዋጋ የሚያስከፍል የቁጣ እንባ ግን የተቆጣ የተበሳጨ ሁሉ አስመሳይና ድራማ ሰሪ ሁሉ የሚያደርገው የሚያገኘው ነው ማለት እንዴት ነው እንዲህ የሚያለቅሱት የሚያነቡት እንላለን አንልም አዎ እንላለን በልዩ ልዩ መንገድ የሚመጣ እንባ አለ እንዲህ ያለ የብስጭት የቁጣ የሐዘን የተስፋ መቁረጥ እንባ የሚደገፍም አይደለም እንደውም ማራቅ ያስፈልጋል በጾም በጸሎት እንዲህ ያለው ማራቅ ያስፈልጋል እና አይን ያጣጣል ቅንድብ ይመልጣል ያሉ ገልጾታል ቁጣ እንባ በማለት እና ይልቅ መንፈሳዊው እንባ ግን የማይገኝ ትልቅ ጸጋ ነው ራሱ ከአስሩ ማዕርጋት አንድ ቦታ ያለው ደረጃ ያለው ነው እና ስለዚህ የእንባ ምንጭ ምንድናት ጾም ናት ሰው ቢጾም የእንባ ጸጋ ያገኛል ማለት ነው እና እንዲህ አድርጎ የጾም የጸሎት ሰው መሆን ያስፈልጋል ጾም እንዲህ ባለ መንፈሳዊ ጎዳና ምን ሆናለች ተገልጻለች የሚለው እንድናቅ እና ጾም ልዩ ልዩ ጥቅሞች ደግሞ አሏት ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ምን አደረገ ተጠመቀ ስራውን በአዋጅ የመጣበትን ዓላማ ሰው ሆኖ በምድር ላይ ተመላለሰበትን ዓላማ በአዋጅ በይፋ ለመጀመር ተጠመቀ በ30 ዘመኑ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ በመሄድ ጾመ ተመልከቱ ከዚያ ትምህርት ሲጀምር መጀመሪያ ያደረገው ንስሐ ነው ንስሐ ግቡ መኑ ተመለሱ አለ ማለት ከንስሐ በኋላ ደግሞ ያስተማራቸውን ትምህርቶች ካስተዋላችሁ እንግዲህ ማቴዎስ ወንጌል ምዕራፍ 3 ላይ ጌታችን ተጠመቀ ይላል ምዕራፍ 4 ላይ ጾመ ይላል በዚያው ምዕራፍ 4 ላይ ከጾሙ በኋላ የንስሐ ትምህርት ጀመረ እንደ መጥምቀ መለኮት ዮሐንስ ማለት ነው ከዚያ በኋላ ስብከት ነው የጀመረው በስብከቱ ውስጥ የተካተቱት እንግዲህ የተራራው ስብከት ወርቃማዎቹ ቃላት ቃለ ብፁዓን የሚባሉ ማለት ነው ከምዕራፍ 5 ጀምሮ ያሉት የጌታችን በተራራ ላይ ያስተማራቸው ትምህርቶች ያካተቱት መንፈሳዊ ምግባራትን ነው ጾሙ ጸሎቱ ምጽዋቱ ባጭሩ አቡነ ዘበሰማያት ትምህርት ሆኖ የተሰጠው በእነዚህ ምዕራፍ 6 ላይ ነው እንደገና ደግሞ ስለ ጾምን ስለ ጸሎትን ጌታችን ስለ ምጽዋትም ያስተማረው ስትጾሙ እንደ ግብዞች አትጠውልጉ ብሎ አንተ ግን ምጽዋትን ስትሰጥ በስውር ስጥ ብሎ ስትጸልዩ ደግሞ አባታችን ሆይ ብላችሁ ጸልዩ ብሎ እኔን ያስተማረ እንግዲህ የመጀመሪያ ትምህርት ነው ማለት ነው ጾም ጸሎት አይደለም ይሄንን ማወቅ ያስፈልጋል ጌታችን ደግሞ ከጾመ በኋላ ነው ጾሙ የሚለውን ትምህርት ራሱ አስከትሎ ያስተማረውና ስለዚህ ጾምን መጾም ያስፈልጋል ዛሬ በብዙ ምክንያት ጾም ችላ እየተባለ እናያለን ነገር ግን ጾም ጸሎት ችላ የሚባል አይደለም ክርስቲያኖች በነስረስ ጋር የምንጠቀምበት ነው አጥቀን ያዘው ለማለት ነው የቀሩን ነጥቦችን ጨምርና ትምህርታችን ወደፊት እንቀጥላለን የትምህርት ርዕሳችን ጾም ጸሎት አይደለም ካደረሰን የጸሎት ነገር እንጨምራለን ካልሆነ በጾም እንቋጫለን ትምህርታችንን ሰፋ አድርገን ለዛሬ ቆየን የሰማነውን በልቦናችን ጸላት ይጻፍልን አሜን